ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባል።
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነጥብ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ።
የፊልም አዘጋጁን ክሪስቶፈር ቻምበርስ ነው የሰማነው፣ እንዲሁም ያየ ነው። በዚህ ሰሞኑ በሶስት ኢትዮጵያውያን የፍትህ ተጋድሎ ላይ የሚያተኩር አዲስ ፊልም ለእይታ አብቅቷል። ስለ ፊልሙ ከእርሱና ከሌሎች ወጣቶች ጋር ያደረግነው ቆይታ በምሽቱ ይደመጣል።
እዚያገር ልጆች ስቆጧቸው ልጆቹ ወደ መሬት ያያል፣ እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፔክት ነው ይላል። ወላጆቹ አያከብረኝም፣ ሳናገረው ፊቴን አያይም፣ አይኔን አያይም ብለው ይደውሉልኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገት ነው የምንደፋው።
በውጭ ሀገራት በጉዲፈቻ የሚወሰዱ ልጆች ላይ የሚያተኩር አዲስ መጽሐፍ ያወጣችውን ደራሲ ማን ያልሻል ዳዶን የሰማናት። ከትናንት በቀጠለው ውይይታችን ተያዥ ሀሳቦች እናነሳለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እናገራችሁ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ማሊና አጋሮቿ በምዕራብ አፍሪካ ጂሃዲስቶችን ለመዋጋት በሚያደርጉት እንቅስቃሴ የሰብአዊ መብት ጥሰቶች በመጨመራቸው ዓለም አቀፍ ግዴታዎችን እንዲያከብሩ ጠየቁ። ምንም እንኳን አንቶኒዮ ጉቴሬሽ በእስላማዊ ጽንፈኞቹ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ቢያረጋግጡም፣ ነገር ግን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ማሊ ሽብርተኝነትን ለመዋጋት የምታደርገው ጥረት ሲቪል ዜጎች ላይ አስከፊ የሆነ ውጤትን እያስከተለ ነው ሲሉ መናገራቸውን AFP ትላንት ሐሙስ አግኝቸዋለሁ ያለውን ምስጢራዊ ሰነድ ዋቢ አድርጎ ዘግቧል። ሀገሪቱና አብሯት እየተንቀሳቀሱ ያሉት አጋሮቿ በወታደራዊ ተልእኮቻቸው ላይ ተጠያቂነትን በማስፈን ባላቸው ኃይል ሁሉ መንቀሳቀስ እንዳለባቸው ላሳስብ ወዳለው ማለታቸው ተገልጿል። ዋና ጸሐፊው በዋናነት ባለፈው ጥር ወር ማብቂያ ላይ በማሊ ባንዳግራ ክልል ውስጥ 20 ሰዎች መገደላቸውና ባለፈው የካቲት ወር ላይ ደግሞ በተደረገ የአየር ጥቃት ሌሎች ሲቪሎች መሞታቸውን ለአብነት አንስተዋል። የቱርክ አቃቤ ሕግ የዋሽንግተን ፖስት አምደኛ የነበረው የጋዜጠኛ ጀማል ካሾጊ ግድያ ተጠርጥረው የተከሰሱ 26 የሳውዲ ዜጎች የፍርድ ሂደታቸው ተቋርጦ ወደ ሳውዲ አረቢያ እንዲሸጋገሩ ጠየቀ። ይህም ሁኔታውን ማለባበስ ሊሆን ይችላል በሚል ብዙዎች ላይ ስጋትን አጭሯል። የቱርክ መንግስት መገናኛ ብዙሃን አናዶሉ እንደዘገበው የተሰበሰቡት ዳኞች በአቃቤ ሕጉ ጥያቄ ላይ ውሳኔ አለመስጠታቸውና በአንጻሩ ግን ጥያቄውን ለቱርክ የፍትህ ሚኒስቴር በማስተላለፍ የፍትህ ሚኒስቴሩን አስተያየት በጉዳዩ ላይ እንደሚጠብቁ አስታውቋል። ፍርድ ቤቱም ለሚቀጥሉት 6 ቀናት ያህል ዝግ ይሆናል። ይህ ዜና የተሰማውም ቱርክ እንደ አውሮፓውያን አቆጣጠር በጥቅምት 2018 ዓ.ም የካሾጊን ሞት ተከትሎ ከሳውዲ አረቢያ ጋር የነበራትን ቅራኔ በመተው ግንኙነታቸውን ለማሻሻል እየጣረች ባለችበት ሰዓት ነው። የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ ሐሙስ ዕለት በነበራቸው ቃለ መጠይቅ የሳውዲ ባለስልጣናት በፍርድ ሂደቱ ላይ ከፍተኛ ትብብር አሳይተዋል ያሉ ሲሆን ጉዳዩን ግን አላብራሩትም። በመጨረሻም ፕሬዝዳንት ዘለንስኪ 2 የዩክሬን ከፍተኛ ጄኔራሎችን ማዕረግ ነጠቁ። የዩክሬኑ ፕሬዝዳንት ትላንት ሐሙስ ማምሻውን በነበራቸው ገለጻ የ2 ጄኔራሎችን ማዕረግ መንጠቃቸውን አስታውቋል። ቮልዲሚር ዘለንስኪ ጄኔራሎቹን ጸረ ጀግና ሲሉም ጠርቷቸዋል። ማዕረጋቸውን የተነጠቁት ጄኔራሎች አንደኛው የሀገር ውስጥ የደህንነት ቢሮ ዋና ኃላፊ ሲሆኑ፣ ሌላኛው ደግሞ የኬርሶን ክልል የደህንነት ቢሮ ኃላፊ ነበሩ። ፕሬዝዳንቱ ከካሃዲዎች ጋር ለመነጋገር ጊዜ ባይኖረንም እነዚህ ሰዎች ግን በጊዜ ሂደት ቅጣት የሚጠብቃቸው ይሆናል ብለዋል። የዩክሬን ባለስልጣናት የሩሲያ ኃይሎች 14 ቶን የሚሆን የሰብአዊ ድጋፍ የጫኑ 12 አውቶቡሶችን ሐሙስ ዕለት በደቡባዊ ዩክሬን መድረሳቸውን አስታውቀዋል። አውቶቡሶቹም ምግብና መድኃኒት የጫኑ መሆናቸውን የተገለጸው፣ በሌላ በኩል ከተከበበችው የወደብ ከተማ ማሪፖል ሸሽተው ለመጡ ሲቪሎች የተላኩና የረድኤት ቁሳቁሶችን የጫኑ 45 አውቶቡሶች ትላንት ሐሙስ ወደ ታሰበላቸው ቦታ ከመድረሳቸው በፊት በሩሲያ ኃይሎች መቆማቸው የተገለጸ ሲሆን ጉዟቸውን በአፋጣኝ ይጀምራሉ ወይስ እንደተከለከሉ ይቀራሉ የሚለው እስካሁን ድረስ በግልጽ የታወቀ ነገር የለም። አድማጮች፣ የአርብ ምሽት የጋቢና ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ በአክብሮት ተጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዷችን እንሻገር። ፍትህ ኤፋየር ዊዝን በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው አሜሪካ ላይ ከሰው ፍትህ ለማግኘት የጣሩ ሶስት ኢትዮጵያውያንን ታሪክ የሚተርክ አዲስ ፊልም ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፍ ሞዴልና በጎ አድራጊ ሊያ ከበደ የገንዘብ ፈሰስ የተሰራ ወይም ፕሮዲውስ የተደረገም ነው። ፊልሙ ከሰሞኑ በተካሄደው የአዲሱ አፍሪካ ፊልም ፌስቲቫል ወይም ኒው አፍሪካን ፊልም ፌስቲቫል ላይ ተካቶ ታይቷል። ሲልቨር ስፕሪንግ ሜሪላንድ ኤኤፍአይ አዳራሽ ውስጥ በእይታ በበቃበት ወቅት ከፊልሙ አዘጋጅና ከወጣቶች ጋር ተገናኝተን ተነጋግረናል። በመቀጠል ይሰማል። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳል።
To me, I think this is an extraordinary, powerful story, and it has two profound...
ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በሕግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላለሁ፣ ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል፣ አትችሉም፣ እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መክፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል።
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘኋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጸዋለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከመታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጆችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦች ቢጠይቋቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ አፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው በያስባለው። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ህይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሐሳቡን አዳምጡ።
But my thing is I want to see people who look like us. Black directors, specifically Ethiopian directors. To tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አብራቾች ተግዳሮቶች ገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባ ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይህን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ።
ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት ያሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የምችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት 5 ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልደ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ በሕግ ባለሙያነት ለረጅም ጊዜ ያገለገለችውና በአሁኑ ሰዓት ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገችው ማን ያህልሻል ዳዶ አያም ወላይታ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። መጽሐፉ በዋናነት ትኩረቱ ከኢትዮጵያ በጉዲፈቻ ወጥተው ኑሯቸውንና እድገታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያን ስለ ሀገራቸው ባህል እንዲያውቁ በሚል ነው። ከኤደን ገረመው ጋር የጀመሩት ቆይታ ተከታይ ክፍል በመቀጠል ይቀርባል።
እንዴት ነው ስለ ጉድፈቻ ለመጀመሪያ ጊዜ የሰማሁት? ጉድፈቻ የሚለውን ህግ ቤት ህግ ስማር በኢትዮጵያ ቤተሰብ ህግ ላይ ስለነበረ አውቃለሁ። ፍትህ ሚኒስትር እኔ እያለሁ አሰፋ ከስቸው ነበረ ፍትህ ሚኒስትሩ እና በዛን ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር አሁን በህይወት የሉም አምባሳደር ስዩም መስፍን ነበሩ። ተጠራ ሚኒስትሩ ተጠራና በአስቸኳይ ሁለት ባለሙያ ይዛችሁ በዚህ ሰዓት ስብሰባ ውጭ ጉዳይ ሚኒስትር እንድትገኝ ተባለ። እኛ ስንገኝ እኛ ብቻ አይደለም ለካ ከሴቶች ጉዳይም እንደዛ፣ ከፌደራል ፖሊስ እንደዛ፣ ከብሔራዊ መረጃ ደህንነት እንደዛ፣ ከፍርድ ቤት ባለሙያዎችን ኃላፊዎች ተጠርተዋል። እና ስብሰባውን የሚመሩት አቶ መስፍን ናቸው። እና አናቅም ምን እንደሆነ ሁላችን። ከዛ እሳቸው መጡና ዛሬ ስለ ጉድፈቻ ኢትዮጵያ ውስጥ እየተካሄደ ስላለ ጉድፈቻ ላናገራችሁ ነው አሉና እሳቸውን ያጋጠማቸውን ነገሩ። ትላንት ከፈረንሳይ መምጣቴ ነው ለስራ ጉዳይ እጅ እና ለካስ እሳቸው ፈረንሳይ እየሄዱ በኢትዮጵያ አየር መንገድ ነው ለፈረንሳይ እየሄዱ የነበረ እና እሳቸው ቢዝነስ ክላስ ውስጥ ቁጭ ብለው ህፃናት ያለቅሳሉ። የህፃን ድምፅ የሚያለቅስ ህፃናት ድምፅ ይሰማል። እና አዲስ ነገር አይደለም፣ ልጅ አይሮፕላን ውስጥ ሊያለቅስ ይችላል። ግን ያን ቀን በጣም ብዙ ልጆች ናቸው የሚያለቅሱት እና ለረጅም ጊዜ ነው የሚያቆም አይደለም። ለመተኛትም ሞከርኩ ማወቅ አልቻልኩም። እና የበረራ አስተናጋጇን ጠርቼ አቶ ስዩም የነገሩኝ የምነግርሽ ጠርቼ ለምንድን ነው እነዚህ ህፃናት የሚያለቅሱት? እንዴት ይሄ ሁሉ ህፃን አንድ አውሮፕላን ውስጥ ሊገኝ ቻለ ስላት እነዚህ እኮ በጉድፈቻ እየተወሰዱ ያሉ ህፃናት ናቸው አሉኝ። እኔ በሚሄድበት ፍላይት ውስጥ ከ20 በላይ ህፃን ነበረ። ምንድን ነው እየሆነ ያለው ንገሩ። እንዴት ነው ይህን ያህል ህፃን በአንድ ቀን በአንድ አውሮፕላን ውስጥ ይገኛል? ይሄን እንድታስረዱኝ ነው። ከዛ ሁላችንም ደነገጥ እና ፍርድ ቤቶች ሲነግሩን በቀን በእያንዳንዱ ቀን ከ30-40 በላይ ነው የጉድፈቻ ውሳኔ የሚወሰነው እና ማአት ህፃን ነው ከሀገር እየወጣ ያለው ማለት ነው። እና ይሄ አሰራር መፈተሽ አለበት፣ ይህንን ማወቅ አለብን፣ እንደ መሪም እንደ ህዝብም ይህን ማወቅ አለብን የሚል አሳይመንት ተሰጠን። አዲስ አበባ ውስጥ ወደ 70 የሚሆን ኤጀንሲዎችን እና ህፃናት ማሳደጊያዎችን ኢንቨስቲጌት አደረግን። ምርመራ አድርገን ያገኘነውን ውጤት አቀረብን ማለት ነው። ከዛ ላይ እኔ ወጡ ከኢትዮጵያ።
እስካሁን ምን ያህል ኮፒ ሄደ? ያነበቡት ሰዎችስ ምን አይነት ምላሽ ሰጡሽ?
መጽሐፉ አማዞን ላይ እየተሸጠ ያለው በአሁን ኤግዛክት ይህን ያህል እንደሆነ አላውቅም። ነገር ግን እነዚህ ኦልሬዲ በኔትወርኩ እኔ የማውቃቸው እና ከኔ ጋር አብረው የሰሩ ያሉ እናቶች፣ ወላጆች ኦልሬዲ ገዝተዋል፣ ብዙ ሰው ገዝተዋል እና በጣም ነው ደስተኛ ናቸው። በዚህ አጋጣሚ ስሙንስ እንዴት እንደመረጥኩ ለአንሳ ብዙ ሰው እየጠየቀ ስለሆነ ማለት ነው። እና ይህን ስም ያ ያልኩሽ ይህንን ሀሳብ ያነሳው ማይክል ነው። ያን ልጁ ከወላይታ ነው በጉድፈቻ የመጣዎች እና ልጄ ማን ልበል ስትለኝ ኢትዮጵያዊ ነች እላታለሁ። ኢትዮጵያ ውስጥ ማን ነኝ ስትለኝ ወላይታ ነች እላታለሁ። እና መጽሐፍ እኔ ወላይታ ነኝ የምል መጽሐፍ ጽፌ እኮ እነዚህ ልጆች እኔ ማን ነኝ ለምለው መልስ ያገኛሉ ብሎኝ ነው። እና አንዳንድ ጊዜ ሰው አሁን ከብሔር ጋር የተያዘ ኢትዮጵያ ውስጥ ብዙ ነገር አልፏል አይደል? እና ሰው ፍርሃት አለ ደግሞ ብሔር እንደገና የሆነ ብሔር መሰረት ያደረገ ቅስቀሳ ይሁን እንደዚህ ሊሆን ነው የሚል ፍርሃት አለ። ግን ይሄ ባህል ነው የሚያወራው። ኢትዮጵያ እነዚህ ሁሉ ባህል ባለቤት ናት። ከዚህ አንጻር ነው ስሙንም የመረጥኩት በእንግሊዝኛ የጻፍኩት ይሄኛውን ግሩፕ አድረስ ለማድረግ ነው። ይሄ ነው መጽሐፍ ውስጥ ያለው ማለት ነው።
ትልቁ መጽሐፉ ለእነዚህ ህፃናት ልጆች ህይወት ላይ ይሞላል የምትይው ክፍተት ምንድን ነው?
በጣም ጥሩ ጥያቄ ነው። ለምሳሌ ልጆቹ በዚህ ጋር በጉድፈቻ የመጡ ልጆች ወይ እናት ወይም አባት ሞተዋል ወይም ሁለቱም ይሞትባቸዋሉ እና እዚህ ሀገር ደግሞ ሴሜትሪ በጣም ትልቅ ነው አይደል? እና ሴሜትሪ ሲያዩ የእናቴ ሴሜትሪ ምን ይመስል ነበር፣ የቀብር ስፍራው የአባቴ ምን ይመስላል ይሉና ይጠይቃሉ። ከዛ ወላጆች የት ይሁን ሴሜትሪ ፎቶ ማግኘት እንችላለን የቀብር ስፍራውን ይላሉ። አይ ከተማ አካባቢ እንደዚህ ቤተክርስቲያን አካባቢ ቀብር ቦታ ይኖራል፣ ግን ወላይታ ገጠር ላይ ጓሮ ነው፣ በቤተሰብ መሬት ላይ ነው የምቀበረው እላቸዋለሁ። እንዴት ቤተሰብ እንደዚህ ቀብር ጋር አብሮ ይኖራል? ይገርማቸዋል ወላጆች። ግን ይሄ እውነት ነው። ሲሄዱ ልጆች ይህን ያገኛሉ። መካና ይላሉ ወላይታ፣ እነዚህ የቤተሰብ የቅብር ቦታ አለ ጓሮ ላይ ድንበር ላይ ማለት ነው። እና እሱን መልሻለሁ መጽሐፌ ላይ። ወላይታ ላይ በሰዓት ኢትዮጵያ ሁሉም ቦታ እንደዚህ ቀርበን አይደል፣ በትሪ እንደዚህ በመሶብ ቀርበን አይደል ምንበላው። ልጆች እንደመጡ ለብቻ ሳህን ስትሰጣቸው ሄደው ከወላጆቻቸው ይባል መብላት ይፈልጋሉ እና እንዴ ምን ሆኖ ነው የራሱ ትሪስት ሳህን ያለ ወደኛ ይመጣልና ለምን እንደዚህ ያሳያል ብሎ ይደውላሉ። አዲስ በተለይ ያመጡ ሰዎች አይ እኛ ጋር እንደዚህ በትሪ እንደዚህ በመሶብ ቀርበን በጋራ ነው የምንበላው፣ ይሄ ነው የኛ ባህል፣ ለዛ ነው እላቸዋለሁ። ይሄን መልሻለሁ መጽሐፌ ላይ። ሌላው እዚህ ሀገር ልጆች ስቆጣቸው ልጆቹ ወደ መሬት ያያሉ፣ እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፔክት ነው ይላሉ ወላጆቹ። አያከብረኝም፣ ሳናገረው ፊቴን አያይም፣ አይኔን አያይም ብለው ይደውሉብኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገትን ነው የምንደፋው፣ ሰላም ስንል እንኳን እንደዚህ ዝቅ እንላለን፣ ምክንያቱም ይሄ ነው ክብር ነው የምናሳየው። ስለዚህ የናቀ አይደለም ልጁ እኮ እያከበር ነው፣ ስለተቆጣሹ ነው አንገቱን እየደፋ ያለው። አስረዳቻለሁ፣ ይህንን መጽሐፌ ላይ አስቀምጫለሁ።
ወደ መነሻሽ እንመለስና ለምሳሌ አሁን እነዚህ ልጆች እንግዲህ አንቺ በራስሽ ክፍተቶችን ለመሙላት እየሞከርሽ ነው፣ ግን እዚህ ያለው ኢትዮጵያዊ ሊሆን ይችላል ወይም ደግሞ ስለነዚህ በጉድፈቻ ስለመጡ ኢትዮጵያውያን ምን መረዳት አለበት ያለሽ?
በጣም ጥሩ ጥያቄ። በዚህ መንገድ እናግዝ እንችላለን። ስናይ ዝም አንበላቸው፣ እምረዳሽ ነገር አለ እንበላቸው። ምናልባት ልጆቹ የመጡበትን አካባቢ ልናቅ እንችላለን። ደብዳቤ ይዘን ልንሄድ እንችላለን። ፖስታ ይዘን ልንሄድ፣ ፎቶ ይዘን ልንሄድ እንችላለን። እና ሳፖርት እናደርጋቸው እነዚህ ልጆች። በተለይ ደግሞ ኢትዮጵያ ያለው ቤተሰብ ያለው ማህበረሰብ እንድረዳ የምንፈልገው እነዚህ ወላጆች በከባድ ሁኔታ ነው ልጆቻቸውን አሳልፈው የሰጡት። ገንዘብ ፈልገው አይደለም፣ ከአቅም በላይ ሆኖ ነው ልጆቻቸውን አሳልፈው የሰጡት። እንረዳቸው። በምን እንርዳቸው? ሁላችንም የምንችለውን ብናደርግ የብሶ ህይወት እንቀይራለን እና በዛ መንገድ እንረዳቸው። እዚህ ያለንም እኔ ለምሳሌ እዛ ፌስቡክ ላይ ዲሲ ልንመጣ ነው፣ ዲሲ ወተን ሻይ ቡና ማለት እንችላለን ወይ ይላሉ ወላጆች። ለምን እኔ ቤት አትመጡም ነው የምላቸው። በቃ እሰራለሁ፣ ይሄን ይመስላል ምግባችን፣ ይሄን ቡና እና እነዛ ልጆች ደስ ብሏቸው ይሄዳሉ። 10 ቀን 7 ቀን ቆይተው ሲሄዱ በጣም ከፍተኛ ስፔሻል ኢቨንቱ የተመስባል እሷ ቤት ያሳለፍ ነው ይሉናል ይላሉ። እና እኔ ራሴን እንደ ባህል አምባሳደር ነው የማየው። እስኪ እድሉን ስናገኝ እንጋብዛቸው ቤታችን፣ የመስቀል በዓላችን ላይ፣ ልደታችን ላይ፣ ክርስትናችን ላይ እናሳትፋቸው። እነዚህ ልጆች ወላጆቻቸውን ትቶ እዚህ ስለመጡና በጣም እዚህ ትልቅ ቤት ውስጥ ትልቅ ሰፈር ትልቅ ሀገር ስለሚኖሩ የሞላላቸው ብላችሁ እንዳታስቡ። ያንን ድህነት ሚስ ያደርጋሉ፣ ያንን ጎጆ ቤት፣ ያንን እሳት ዳር ጫወታ ሚስ ያደርጋሉ። በጣም ነው ብዙ 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 የጎደለባቸው ነገሮች አለ እና በዛ መንገድ እንድናያቸው እንድንረዳቸው ለማለት ነው ፈልገው
ያህልሻል። ከአሜሪካ ድምፅ ጋር ለነበረች ቆይታ ለነበረን ጨዋታ በጣም ነው የማመሰግነው። እጅግ አብዝቼ አመሰግናለሁ።
እኔም በጣም ነው የማመሰግናቸው ይህን እድል ስላገኘው። በጣም እግዜር ይስጥልን፣ እግዜር ያክብርልን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የመጨረሻው ዘገባችን ወደ ሶማሊያ ይወስድናል። እንደ አውሮፓውያን አቆጣጠር በ2017 ዓ ም ከ500 ሰዎች በላይ ህይወትን የቀጠፈው ፍንዳታ ሶማሊያዊውን ዶክተር አህመድ አብድልቃድር መሐመድን እጅግ ያሳዝንና የደም ባንክ መኖር እንዳለበት እንዲቆርጥ ያስወሰነው ሁኔታ ሆኗል። ከአምስት ዓመታት በኋላም ይህ ወጣት ሐኪሙ ሐሳቡ ተሳክቶ ሀገሪቱ የመጀመሪያዋን የደም ባንክ እንዲኖራት አስችሏል። የኦሊቪያ ሻንን ሪፖርት ስምኝ ሸቆይ ታሰማናለች።
ላለፉት 27 ዓመታት ሶማሊያኖች ለህዝብ አገልግሎት የሚሰጥ የደም ባንክ ሳይኖራቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2017 ከ500 በላይ ሰዎችን ለህልፈት የዳረገው ቦምብ በፈነዳ ጊዜ ሰዎች በደም መፍሰስ በሽታ ሲሞቱ የተመለከተ አንድ ዶክተር ግን ለህዝብ አገልግሎት የሚሰጥ የደም ባንክ አቋቁሟል።
እዚህ የደም ባንክ ውስጥ ሁላችንም በበጎ ፈቃደኝነት ነው የምንሰራው። በቤናድር ክልል ውስጥ ደም በየቀኑ የሚያስፈልጋቸውን ሰዎች እናገለግላለን። በተቻለን መጠን ሰዎችን ለመርዳት እንሰራለን። ለህብረተሰቡና ለግል ሆስፒታሎችም ደም እናቀርባለን።
በበጎ ፈቃደኛ ዶክተሮች፣ ነርሶችና የላቦራቶሪ ቴክኒሽያኖች የሚሰራው ቡድን
በሞቃዲሾ ለሚገኙ ሆስፒታሎችም ከደም ለጋሾች የሚሰበስበውን ደም ያቀርባል። ይሄ ለአካባቢው ማህበረሰብ ትልቅ ጠቀሜታ ያለው ተቋም ነው። ምክንያቱም ምንም እንኳን የግል ሆስፒታሎች የራሳቸው መለስተኛ የደም ባንክ ቢኖራቸውም ቤናድር የደም አገልግሎት ግን ለመላው ህብረተሰብ አገልግሎት የሚሰጥ ብቸኛው ተቋም ነው።
ደም ስለግስ አራተኛ ጊዜ ነው። ደሜን የምሰጠው ለሶማሌዎች ነው። ስለዚህ ተመልሼ መጥቼም እንደገና ደም እሰጣለሁ። ምክንያቱም የደም እጥረት አለ። ደም የምለግሰው የሰዎችን ህይወት ለማዳን ነው።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ያወጣው መረጃ እንደሚያሳየው በሶማሊያ ከወሊድ ጋር በሚያጋጥም ውስብስብ ችግር ምክንያት በየአመቱ 5000 ሴቶች ይሞታሉ። ከነዚህ ችግሮች መካከል ደግሞ ጤናማ የሆነ ደም ማግኘት አለመቻል ነው። ጤናማ የሆነ ደም ለነፍሰ ጡር እናቶች፣ አሳሳቢ ህመም ላለባቸው ወይም በቤት ውስጥ ጥቃት ለደረሰባቸው ሰዎች እጅግ አስፈላጊ ነው። በርግጥ ደም ከመለገስ ጋር የተያዘ የቆየ መጥፎ አመለካከት በመኖሩ የደም እርዳታ ማግኘት ሁሌም ቀላል አይደለም። በ2017 ከደረሰው የቦምብ አደጋ በኋላ ግን ይህ አይነቱ አመለካከት ቢቀንስም አሁንም ሰዎች ደም በመስጠት ዙሪያ የተሳሳተ እምነት አላቸው። ተቋሙም የደም አሰጣጥ ሂደቱ ከጀርም ነፃ እንዲሆኑና ቁሳቁሶቹ ከአንዴ በላይ ጥቅም ላይ እንዳይውሉ ለማድረግ ቢሞክርም አሁንም አስቸጋሪ ሁኔታዎች እንዳሉ ዶክተር አህመድ ያስረዳል።
እግዚአብሔር ይመስገን ደም በነፃ ነው የሚሰጡ። በየሳምንቱ እዚህ የመጣሁ ደም ለግሳለሁ። በዋናነት ሰዎችን በደም እጥረት ምክንያት እንዳናጣ ሶማሌዎች የእርዳታ ተቋምና መንግስት ብሔራዊ የደም ባንክ አገልግሎት በአስቸኳይ እንዲያቋቁም አሳስባለሁ። እዚህ በጥይት ከሚሞተው ሰው ይልቅ በደም ማጣት የሚሞተው ሰው ቁጥር ይበልጣል። ለረጅም ጊዜ የኩላሊት ችግር ነበረብኝ። ስለዚህ የኩላሊት እጥበት በማደርግበት ወቅት ይሄ ተቋም የደም እርዳታ ያደርግልኛል።
በዩናይትድ ስቴትስ የሚገኘው ማዮ የተሰኘ የጤና ተቋም አንድ ሰው ጤናውን አደጋ ላይ ሳይጥል እስከ ግማሽ ሊትር ደም መለገስ ይችላል ይላል። የዓለም ጤና ድርጅት መረጃ ደግሞ በአንድ ልገሳ እስከ 3 ሰው ህይወትን ማትረፍ እንደሚቻል ያሳያል።
አድማጮቻችን እንዲሁም ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ የምንለያየው አንድ ሙዚቃ በመገባበዝ ነው። ሚውዚክ ፓወር የተሰኘ ሙዚቃ በመቀጠል ንጉሱ ታምሬ የዛሬው የድምፅና የምስል መሐንዲሳችን እያጫወተ በሱ ምልክ እንሰነባበታለን። አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበር። በነገ መሰናዷችን እንደምንገናኝ አስባለሁ። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ወደ ሙዚቃው እንሂድ። Strip powers, make it rain, money counter, run the world, know it's ours, what is it saying, what is it saying, yeah, you know it's ours, hold up, baby, live fast, go crazy, fast car, fast car, you pay me, no one can stop me, 101, no copy, grinding, no poly, the real ones, around me. Destiny, X-ray vision, ain't no
no stopping me. A whole lot of money on me, Monopoly. No, they don't get the